የእግዚአብሔር ስም ብሩክ ይሁን። አሁን ደግሞ ወደ ነበረበት ትምህርት እሄዳለሁኝ። እንግዲህ እንደምታስታውሱት ለተከታታይ ሳምንታት እየተማርን የመጣ ነው ስለ ስላሴ ብዙ አንስተን ስንማር ቆይተናል እና ላስት ዊክ የቆምነው ስለ መንፈስ ቅዱስ በአንድነትና በሶስትነት ውስጥ አካላዊ የሆነ ስሙ መግለጫ የሆነ መንፈስ ቅዱስ እንደሆነ አይተን ነው። እዛ ላይ ነው የዘጋነው። ስሞቹን አይተናል፣ መለኮታዊ ስሞቹን፣ ባህሪውን አይተናል፣ አሰራሩን አይተናል እና ዛሬ በመንፈስ ቅዱስ ደግሞ በሐዲስ ኪዳን ምን ይመስላል? ተገልጦስ ታይቷል ወይ? በሐዲስ ኪዳን ላይ እናየዋለን ወይ መንፈስ ቅዱስ የሚለውንም እናያለን ማለት ነው። ዛሬ ጌታ ቢፈቅድ መንፈስ ቅዱስ የሚለውን ጨርሰን ስላሴን አጠቃለን። ባለፈውም እንዳልኳችሁ የማንካፈለው ባህሪ የእግዚአብሔር የራሱ ብቻ ያደረገው ባህሪ በአንድነትና በሶስትነቱ የተገለጠውን እናመልክበታለን። እሱ ነው አምላካችን፣ እሱ ነው ጌታችን ብለን አምልኳችን እዛ ላይ ነው የሚያርፈው። ነገር ግን የምንካፈለውን ባህሪ እንዳለ መጽሐፍ ቅዱስ ያስተምራል። ክርስቶስ ኢየሱስ የባህሪ ተካፋይ የሆነ ልጁ እኛንም ከባህሪዎቹ እንዳካፈለን የምንካፈላቸው ባህሪዎች አሉ። የእግዚአብሔር ልጆች የሆኑ እግዚአብሔርን የምንመስልባቸው ባህሪዎች አሉ። ሐዋርያቱም ያስተማሩት መጽሐፍ ቅዱስ ያስተማረውን ማለት ነው። ስለዚህ ያንን ለመማር መንፈስ ቅዱስ ራሱ እንዲያስተምረን እንጸልያለን። የምንጸልየው ምንድን ነው? ራሳችንን ለእግዚአብሔር ለመስጠት ነው። እኛ አልችልም፣ አንተ ትችላለህ ለማለት ነው። ልክ እጃችንን እንደማውጣት እንደመማረክ ማለት ነው። ጸሎት የራስን አቅም፣ የራስን ሀሳብ፣ የራስን እውቀት አልችልም፣ በቃ እኔ ጌታ አንተ ትችላለህ ማለት ነው ጸሎት። እና በዛ ሴንስ ነው እኔ ጸሎት እንጸልይ ምላችሁ እና እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለነበረን ጊዜ። ጌታ ሆይ አንተ ታላቅ አምላክ ነህ። ሁለት ሶስት ሆናችሁ በስሜ በተሰበሰባችሁ እኔ በዚያ እገኛለሁ እንዳልክ ሁል ጊዜ ያለህ የምታስገርመን አምላክ ነህ። መገኘትህን የምናውቀው ምክንያቱም ህይወታችን ይለወጣል፣ የአእምሮ መታደስ እናደርጋለን፣ መንፈሳችን ወደ እውቀት ይሻገራል፣ ከነበርንበት እንነሳለን እና ዝም ብለን አንወጣም፣ ዝም ብለን አንመለስም እና ያንተ መኖር በዚህ እንዳስሰዋለን። እጆቻችን ይዳስሱታል፣ አይናችን ያየዋል፣ መንፈሳዊ ጆሮችን ይሰሙታል እና እናመሰግንሃለን። አሁንም አለህ ና አንልህም፣ አለህ እንዳለህ ትኖራለህ እና እናመሰግናለን። ጌታ መንፈስ ቅዱስ አንተ አስተማሪ ነህ፣ አንተ ወደ እውነት የምትመራ ነህ። ስለ አንተ ማንም መናገር አይችልም ከአንተ በስተቀር። ስለዚህ ራስህን እንድትገልጥ እንድታስተምረን የእውቀት ምንጭ የጥበብ ምንጭ የሆንክ የእግዚአብሔር መንፈስ ሆይ ወደዚህ እውቀትና ጥበብ እንድትመራን እውቀትና ጥበቡም ራሳችን ለማስታበይና እናውቃለን ከሚል ስሜት የሚጠብቀን ግን አንተን በማወቅ የምንሞላበት አንተን በማወቅ የምናርፍበት እና ሌሎች የምናሳርፍበት ጌታ ሆይ በእምነታችን ጽናት በጸንተን የምንኖር የምናገለግልህ እንድንሆን የሚረዳ እውቀት ጌታ ሆይ ከተሳሳተ ትምህርቶች የሚጠብቅ እውቀት በዚህ ሰዓት እንዲለቀቅልን በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንጠይቃለን። ስላለህ እናመሰግንሃለን። ይህን የማይወድ ክፉ አሰራር በእምነት ተቃወሙ ተብለናል። በኢየሱስ ክርስቶስም በእምነት እንቃወማለን። እድል ፈንታ የለውም በአካባቢያችን መገኘትም መድረስም ስለማይችል እናመሰግንሃለን። ግን በአንጻር ደግሞ ቅዱሳን መላእክት አሉ አንተን የሚያገለግሉ አለቃልህም የሚንቀጠቀጡ ስላሉ እነሱ በዙሪያችን ስለሚያገለግሉ ያገለግሉን ስለሚሉን እናመሰግንሃለን። የጌታ መንፈስ ሆይ ከላይ ደግሞ በታላቅነትህ በዙሪያችን ስላለህ በእኛ ከኛ ጋር ስለምትኖር እናመሰግንሃለን። ጊዜውን ሰዓቱን ሁሉ ሰጠንህ። ስለ ሁሉ ስም የተባረከ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የእግዚአብሔር ስም ብሩክ ይሁን፣ ስሙ የጌታ የተባረከ ይሁን። ዛሬ የምናነሳው እንዳልኳችሁ መንፈስ ቅዱስ በብሉይ ኪዳን ዘመን ታይቷል ወይ፣ የመንፈስ ቅዱስ ማንነት በብሉይ ኪዳን ዘመን ይታወቃሉ የሚለውን ነው የምናየው። አዎ መንፈስ ቅዱስ በብሉይ ኪዳን ዘመን የመጀመሪያ ያየነው ባለፈው ዘፍጥረት 1:2 ላይ ዓለማት ሲፈጠሩ ምድርን በማደራጀት መንፈስ ቅዱስን አይተነዋል። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይለናል መጽሐፍ ቅዱስ። ስለዚህ ምድር ባዶ እንደነበረች፣ ቅርጸ ቢስ እንደነበረች፣ ምንም ነገር የሌላት ሕይወት ሰጪ እንዳልነበረች፣ ነገር ግን የጌታ መንፈስ ሕይወት የምትሰጥ እንዳደረጋት አይተናል። ሌላ ለሰማያቱ ትን የሰጠ መንፈስ ቅዱስ ነው ብለናል። በኢዮብ 26 13 ላይ ኢዮብ 26 13 ሰማያት በመንፈሱ ውበትን አገኙ ይለናል። ስለዚህ ሰማያት ውበትን ያገኙት እንደዚህ ምንደነቀባቸው ከዋክብት፣ ጨረቃ፣ ህዋው ጠቅላላ ፕላኔቶቹ፣ የምናቃቸው ማናቃቸው፣ ውቀት የደረሰባቸው ያልደረሰባቸው ሁሉ ተደራይተው ውበትን ያገኙት በመንፈስ ቅዱስ እንደሆነ መጽሐፍ ቅዱስ ይናገራል። መንፈስ ቅዱስ በውቀቱ የተጠበበ ልንደርስበትም የማንችለው አምላክ ነው። እንደው በእኛ አፍ መጠራቱ ያው በክርስቶስ ኢየሱስ የማዳን ስራ ራሱን በእኛ ውስጥ ስለሚያኖር ነው እንጂ የእግዚአብሔር መንፈስ ድንቅና የረቀቀ ማንም ሊደርስበት የማይችል በውቀትና በታላቅነት የሚኖር አምላክ ነው። መዝሙረ ዳዊትም 104:30 ላይ አንተ ቃልህን ትልካለህ ይፈጠሩማል ይላል። መንፈስን ትልካለህ ይፈጠሩማል ነው የሚለው። መንፈስን ትልካለህ ይፈጠሩማል ይላል። በመፍጠርም በማደስም በማደራጀት ስራም የእግዚአብሔር መንፈስ ቅዱስ ስራ እንደነበረ መጽሐፍ ቅዱስ ላይ ብሉይ ኪዳን ይነግረናል። በብሉይ ኪዳን ዘመን የእግዚአብሔር መንፈስ በሰው ህይወት ውስጥ ጻንቶ ለዘላለም አይኖርም ነበር። ግን እንደምናስታውሰው የእግዚአብሔር መንፈስ ለክህነት ሰዎችን ይቀባ ነበር፣ ለንግስና ሰዎችን ይቀባ ነበረ፣ ለነብይነት ሰዎችን ይቀባል። ብሉይ ኪዳን በእነዚህ በሶስት ኦፊስ ውስጥ ትተዳደር ስለነበረ ካህናት አሉ፣ ቤተክርስቲያን ማለት መቅደሱን ይዘው እግዚአብሔርና ሰውን ከእግዚአብሔር ጋር ያገናኙ የሚኖሩትን ካህናት የሚቀባ መንፈስ ቅዱስ ነው፣ ወይም የሚመርጥ ማለት ነው፣ የሚለይ ማለት ነው፣ መንፈስ ቅዱስ ነው። እንደገና ከእግዚአብሔር ሰምቶ ደግሞ ወደ ህዝብ ቃሉን የሚያስተላልፉ ነቢያት ነበሩ። እነዚህም ነቢያት የእግዚአብሔር መንፈስ ባፋቸው ያስቀመጠውን ነበር የሚናገሩት። የእግዚአብሔር መንፈስ ነበር የሚመርጣቸው የሚለያቸው። እንደገና ነገስታት አሉ። ነገስታት ህዝቡን ከውጪ ጠላት እና ከውስጥ እርስ በርሱ በስርዓትና ተዳድሮ እርስ በርስ ሳይበዳደል በትክክለኛ መንገድ እንዲራመድ፣ ሀገር ኢኮኖሚው እንዲያድግ፣ ህዝቦች በጸጥታና በመረጋጋት ማለት ሳይፈሩ ሳይደነግጡ እንዲኖሩ የሚያደርጋቸው የንጉስ በመካከላቸው መኖር ነውና ያ ንግስናውንም የሚሾም የእግዚአብሔር መንፈስ ነበረ። ግን ለዘላለም በሰዎች ውስጥ አይኖርም። እንደ ሐዲስ ኪዳኑ ባበደሉና ባስቀየሙ ጊዜ ቶሎ ከላያቸው ቴኮቨር ያደርጋል፣ ይለቃል፣ ጥሏቸው ይሄድ እንደነበረ በዳዊትም ህይወት አይተናል። ለዚህ ነው መዝሙር 150 ላይ መንፈስህን ከኔ አትውሰድብኝ ብሎ የዘመረው። ዛሬ የአዲስ ኪዳን ሰው ይሄንን መዘመር አይገባውም። አንዳንድ ጊዜ ሲዘመር ይሰማል። ግን የእግዚአብሔር መንፈስ በእኛ ውስጥ ለዘላለም ነው የሚኖረው። የጌታ ስም ብሩክ ይሁን። በእኛ ማንነትና ምንነት በእኛ ታይተን ሳይሆን ክርስቶስ ታይቶ፣ ኢየሱስ ታይቶ፣ እግዚአብሔር ልጁን አይቶ በእኛ ውስጥ መንፈስ ቅዱስ ለዘላለም ይኖራል። እልቁኑ እያሳዘን ነው ከእኛ ጋር እንዳይኖር እያዘነ እንዳይኖር እኛንን መጠንቀቅ ያለብን እንጂ ከእኛ ተለይቶ የትም አይሄድም። ከእኛው ጋር ለዘላለም ይኖራል። ያ ነው ርስታችን፣ የርስታችን መያዣ። የእግዚአብሔርን ህይወት የምንካፈለው መንፈስ ቅዱስ ኦልሬዲ በህይወታችን በውስጣችን ስላለ ነው። ነገር ግን በብሉይ ኪዳን ዘመን ነገስታትም ሆኑ ካህናት ወይም ነቢያት እንዳልኳችሁ መንፈስ ቅዱስ ማደሪያ ሲሆኑ ነው ለእግዚአብሔር የተለዩ ይሆናሉ። የእግዚአብሔር መንፈስ በእነሱ ውስጥ ስለሚሆን የእግዚአብሔርን ነገር የእግዚአብሔርን ስራ መስራት የሚችሉት በዛ ነበረ። ግን የእግዚአብሔር መንፈስ የሌላቸው ደግሞ እንደነ ሳኦል አይነቶቹ፣ እንደነ አክዓብ፣ እንደነ ምናሴ ብዙ ደግሞ ክፉ ክፉ ነቢያትን በመጽሐፍ በብሉይ ኪዳን አይተናል። እነዚህ እግዚአብሔር መንፈስ የራቃቸው የነበሩት እንዴት ህዝቡን ከጣዖት አምልኮ እንደሚዳርጉ፣ እንዴት እግዚአብሔርን እንደሚበድሉ፣ መንገዳቸው እንዴት ክፉ እንደነበረም መጽሐፉ ሳይደብቅ ቅልጽ አድርጎ ነግሮናል። ስለዚህ የእግዚአብሔር መንፈስ በብሉይ ኪዳን ዘመን በተለያየ ጸጋ ሰዎችን ይቀባ ነበር። ለምሳሌ በበረሃ ውስጥም በምድረ በዳ በሚጓዙበት ጊዜ እግዚአብሔር ያው ህግና ስርዓት እንደሰጠ መቅደስንም እንደሰጠ አስደናቂ የሆነ ስርዓት እንደሰጣቸው መጽሐፍ ቅዱስ ይናገራል። በዛ ስራ ላይ ዋናው የስራው ተካፋይ የነበረው መንፈስ ቅዱስ ነው። ስለዚህ በዘጸአት 31:1-5 ባሲኤልን በስሙ ጠርቼዋለሁ፣ በስራ ሁሉ ብልሃትን፣ ጥበብን፣ ማስተዋልን፣ እውቀትን የእግዚአብሔር መንፈስ ሞላሁበት ይላል። ስለዚህ እነዚህ ባሲኤል የሰራቸውን እዛ ሄዳችሁ ማየት ትችላላችሁ። አስገራሚ ነው። ባሲኤል የተማረ ኢንጂነር አልነበረም፣ ወይም ማንኛውንም አርቲስትም አልነበረም። ምንም አይነት እውቀት የነበረው ሰው እንደነበረ መጽሐፍ ቅዱስ አይናገርም። ግን መንፈስ ቅዱስ ጠርቶ በመንፈስ ቅዱስ ስለሞላው ባሲኤል በጣም ጥበበኛ፣ ብልሃት፣ ጥበብ፣ ማስተዋል፣ እውቀት የነበረው ሰው ነበረ። ስለዚህ ያንዳንዷን ነገር የአሮን ልብስ እንዴት አድርጎ እንደሰራ፣ የመዘምራን ልብስ፣ የካህናቶቹ ልብስ፣ የመቅደሱ መጋረጃ፣ ከዚህ እስከዛ ሁሉን እያንዳንዱ ነገር በብልሃት እንደተሰራ መጽሐፍ ቅዱስን ጠንቅቃችሁ ስታነቡ ትገረማላችሁ። በዚህ ሰውና ሌላም አንድ ሰው እንደዚሁ የተቀባ ሰው አለ። ስለዚህ መሪዎችን በመቀባት መንፈስ ቅዱስ ድርሻ ነበረው። በብሉይ ኪዳን መሪዎችን ይቀባል፣ ካህናትን ይቀባል፣ እንዳልነው ነቢያትን የሚቀባ ነበረ። በሕዝቅኤል 36:26 አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ። ይሄ የእግዚአብሔር ቃል የመጨረሻ ለብሉይ ኪዳን የሰጠው ተስፋ ነው። ሲክ ክርስቶስ እንደሚወለድ ክርስቶስ እንደሚመጣም ቢል ተናግሯል። እንደገና መንፈስ ቅዱስ ደግሞ ለዘላለም እንደሚኖር በሰው ልብ ውስጥ፣ ግን በአዲስ ልብ ውስጥ፣ በድንጋይ በተጻፈ ጽላት ሳይሆን በስጋ ልብ ውስጥ በውስጥ በመለወጥ ቦርናጌን በሆን በአዲስነት መንፈስ ቅዱስ ከሰው ጋር ለዘላለም እንደሚኖር በብሉይ ኪዳን በራሱ በሕዝቅኤል በትንቢት መልክ እግዚአብሔር ተናግሯል። ስለዚህ ለጊዜው በሰዎች ህይወት ውስጥ ይኖር የነበረ መንፈስ ቅዱስ በአዲስ ኪዳን ግን ለዘላለም ሊኖር በአዲስ ማንነት በመለወጥ ማለት ነው። ሰው ወደ ክርስቶስ ሲመጣ ቦርን አጌን ሲሆን ያ መንፈስ ለዘላለም ሊኖር በውስጡ ይገባል። መንፈስ ቅዱስ በአዲስ ኪዳን ውስጥ የመጀመሪያ ትልቁ ስራው በመጽሐፍ ቅዱስ ውስጥ ያደረገው ክርስቶስን ወደዚህ ዓለም እንዲገባ ማድረግ ነው። ክርስቶስ ኢየሱስ ወደዚህ ምድር እንዲገባ ሰው ሆኖ ተወልዶ የሰው ስጋ ለብሶ ወደዚህ ምድር እንዲገለጥ አምላክ ሰው እንዲሆን ያደረገው መንፈስ ቅዱስ ነው። ሰው አይደለም፣ ወይም በማርያም እቅድና ፕላን ወይም በሰዎች እቅድና ፕላን አይደለም። ነገር ግን መንፈስ ቅዱስ ነው ይሄን ያደራጀው። ይሄንን እቅድና ፕላን ተግባራዊ እንዲሆን በምድር ላይ ያደረገ እግዚአብሔር መንፈስ ነው። ማቴዎስ 1:20 ላይ እንደሚነግረን ማቴዎስ 1:20 ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ይለዋል ዮሴፍን። መንፈስ ቅዱስ ባለፈውም በሉቃስ 1:35 እንዳየነው በሉቃስ 1:35 መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ስለዚህ ካንቺ የሚወለደው ልዑል ቅዱስ የእግዚአብሔር ልጅ ይባላል አላት። ስለዚህ መንፈስ ቅዱስ ነው ወደዚህ ምድር ክርስቶስን በማርያም ማህፀን ውስጥ እንዲጸነስ ከኃጢአት ከምንም ነገር ተለይቶ ሻዶ ከልሎ ከቨር አድርጎ ክርስቶስን ንፍ የእግዚአብሔር ልጅ በማርያም ማህፀን ውስጥ እንዲፈጠር ያለ ወንድ ፈቃድ ማለት ነው። ስለዚህ ይሄ ምንም የማይሆን ነገር ነው። ማንም ሰው ሲወልድ እኛ በሙሉ ሁላችን የተወለድነው በሴትና በወንድ ፈቃድ ነው። ምክንያቱም እናትና አባት አለን። አባት የሌለው ልጅ የለም ማለት ካለ አባት የተወለደ ሰው የለም። ክርስቶስ ግን ያለ ሰው አባትነት ወይም የሰው ዘር ዴኔው የአዳም ደም ሳይኖረው ቅዱስ የእግዚአብሔር ልጅ ወደዚህ ምድር ላይ እንዲገባ የተደረገው በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ነው ይሄን ያደረገው። ሌላው ክርስቶስ ራሱ አገልግሎቱን ከመጀመሩ በፊት አገልግሎቱን እንዲጀምር መንፈስ ቅዱስ እሱ መግለጥ ነበረበት፣ መገለጥና መውጣት ነበረበት። ይሄ በአይሁድ ባህል በእስራኤል የታወቀ ነው። አንድ ሰው ለአገልግሎት ለክህነት ወይም ለአንድ ስራ ሲወጡ ይገለጣሉ፣ መገለጥ አለባቸው። ዝም ብሎ ተነስቶ እኔ ካኔኔ ማለት በምን አውቶሪቲ ያስፈልጋል? ስለዚህ ክርስቶስን የእግዚአብሔር ልጅ መሆኑን እሱ እግዚአብሔር እንደሆነ መግለጥ የነበረበት መንፈስ ቅዱስ ነው። ስለዚህ ስናይ ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት በሉቃስ 3:22 ላይ መንፈስ ቅዱስ በአካል መልክ እንደ እርግብ በእርሱ ላይ ወረደ፣ የምወደው ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅም ከላይ ከሰማይ መጣ። ላይክ አብ አለ፣ ወልድ መንፈስ ቅዱስ አለ፣ ወልድ አለ። በሶስትነትና በአንድነት እርሱ የምወደው ልጄ ነው ብሎ አምላክ ማለት ነው እግዚአብሔር በመንፈስ ቅዱስ አማካኝነት ክርስቶስን ገለጠው። ስለዚህ ገልጦ አወጣው፣ እኛም ሰማን ይላል ዮሐንስ ወንጌል ላይ መጥምቅ ዮሐንስ ሲመሰክር፣ እኔም ሰምቻለሁ መሰክራለሁ አለ። እኔ አይቻለሁ ሰማሁ አለ። ላጠምቀው ስል ሰማያት ተከፈቱ አለ። ከላይ እሱ የምወደው ልጄ ነው ሲል መንፈስ ቅዱስን ደግሞ አየሁት፣ እንደ እርግብ አምሳል ሆኖ በላዩ ላይ ሲያርፍበት አይቻለሁ፣ እና ይሄንን እኔ መሰክራለሁ አለ። አይቻለሁ፣ ይህን መሰክራለሁ ይላል። ሌላ ኢየሱስ ክርስቶስ አገልግሎቱን የፈጸመው በመንፈስ ቅዱስ ኃይል ነው። አገልግሎቱ ሲጀመርም ሲጨረስም በመንፈስ ቅዱስ ኃይል ነው። ሉቃስ 4:17-19 የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለውሮች ማየትን እሰብክ ዘንድ፣ የተጠቁትን ነፃ አውጣ ዘንድ፣ የተወደደችውንም የጌታን አመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። ዛሬ ይሄ መጽሐፍ በጆሮአችሁ ተፈጸማላችሁ። የተጻፈበት ቦታ ኢሳይያስ 61 1 ላይ ነው። ኢሳይያስ 61 ላይ ለክ ይኸው ቃል ኢሳይያስ አስቀድሞ ከብዙ አመታት በፊት ተንብዮት ነበር። ነብዩ ሲመጣ በዚህ መንፈስ እንደሚመጣ ኢሳይያስ የተነበየው ትንቢት አውጥቶ ዛሬ እሱ ተፈጸማላችሁ። ለዚህ መንፈስ ቅዱስ በላው ላይ እነዛ ሁሉ በጌታ መንፈስ ለዶች ወንጌል የሰበከው የታሰሩትን ያፈታ ውሮች እንዲያው ያደረገ የተጠቁትን ነፃ ያወጣው የጌታን አመት ማለት ኢዮቤልዩን 50ኛው ነፃነት አመት የሰበከው ይሄ እንግዲህ ለአይሁዶቹ ባል ስለሚገባቸው ነው። እነሱ በ50ኛ አመት ነፃ ይሆናል። መሬት ሁሉ መመለስ ሰው ያቃተው ሁሉ ነፃ ነው። ስለዚህ 50ኛ አመት ላይ ባሪያም ሆፉሊ በ7 አመት ሁሉ ጊዜ እድል ካለ ይሞከራል። ግን 50ኛው አመት ላይ ዛሴ ነፃ ነው። በ7ኛው አመት ሁሉ ጊዜ ሰው ከፍሎ ያለው ሙሉ ከፍሎ መመለስ ይችላል። ግን 50ኛ አመቱ ሲመጣ ግን ያለምንም ክፍያ ያለምንም እንትን መሬቱ ነፃ ሆኖ ይመለሳል። እዳ የተያዘው በሙሉ ነፃ ይሆናል። ባርነትም ቢሆን ነፃ ይለቃል። ስለዚህ ኢየሱስ ነው የባርነት ነፃ ያወጣው። ከሰይጣን እስራት ታስሮ የነበረውን ተጨቆኖ የነበረውን በጨለማ የሄደ ህዝብ ብርሃን እንዲያይ ያደረገው ኢየሱስ ነው በመንፈስ ቅዱስ ኃይል። ስለዚህ እኔ በጣም ነው የሚገርመኝ ሰው ስላሴን ካላመነ ወይም የአንድነትና ሶስትነቱን ካልተቀበለ በመለኮት አንድነት በአካል ሶስትነትን የማይቀበል ከሆነ እንዴት ነው አርጎ ነው ራሱን የሚያሳምነው እግዚአብሔር ብሎ። አሁን እኔ አንዳንድ መልእክቶች ኦሊሰስ ምናምን ስሰማ ሲጠይሉታል መንፈስ ቅዱስም ይላሉ እግዚአብሔርም ይላሉ ግን እንዴት አርገው ነው ይሄን ትምርታቸውን ቢልድ የሚያደርጉት ብዬ በጣም ይገርመኛል። ስለዚህ መንፈስ ቅዱስ በአዲስ ኪዳን በክርስቶስ ኢየሱስ የመጀመሪያ በመወለዱም ሆነ ወደዚህ ምድር በመግባቱም በሁሉ ላይ የመንፈስ ቅዱስ ሥራ ነበር። ሐዋርያት ሥራ 10:38ም ሐዋርያት ሥራ 10:38 እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው እርሱ መልካም ያደረገ ለዳቢሎስ የተገዙትን ሁሉ የፈወሰ ዞረ እግዚአብሔርም ከርሱ ጋር ነበረና ይላል። እዚህ ጋር ያሳየናል መለኮትን ለጣጥሎ አሳይቶ ደሞ አንድነቱን ያሳየናል። መለኮትን አንድ አርጎ አካሉን ለጣጥሎ ያሳየናል። ስለዚህ የናዝሬቱ ኢየሱስ ከዛ በመንፈስ ቅዱስ ኃይል ከዛ እግዚአብሔርም ከርሱ ጋር ነበር ይለናል። በሆኑ መጽሐፍ ቅዱስን ስታነቡ ሶስትነትና አንድነቱ አለ ተጠብቆ መለኮቱ አንድነቱ ተጠብቆ በአካል የመለያየቱ ተጠብቆ ማለት ነው። ስለዚህ ለኃጢአት መስዋዕት የሚሆንም ደሙ የቀረበው የክርስቶስ በመንፈስ ቅዱስ ኃይል ነው። ለኃጢአት መስዋዕት እንዲሆን የክርስቶስ ደም የቀረበው በመንፈስ ቅዱስ ኃይል ነው። ዕብራውያን 9:14 ዕብራውያን 9:14 ስናይ ነውር የሌለው ሆኖ በዘላለም መንፈስ ራሱ ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ይለናል። ከኮርማዎችና ከበጎች ደም ጋር ያወዳደረ ለነዚህ ለዕብራውያን እነዚህ መስዋዕት ሲያቀርቡ የለመዱ አሁን ምጣን የሚሸታቸው እግራቸው ረግጦ በእግዚአብሔር ቤት በክርስቶስ ወንጌል መቆም ያቃታቸውን ስሙ ይላል። ነውር የሌለው ሆኖ በዘላለም መንፈስ ራሱ አንድ ጊዜ ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ በዘላለም መንፈስ ላይ ቀረበ ይላል። በመንፈስ ቅዱስ አማካኝነት ደሙ ለዘላለም ቀርቧል። ሁል ጊዜ አይሰዋም። እናንተ በአመት መስዋዕት ታቀርባላችሁ። የክርስቶስ ደም ግን አንድ ጊዜ ለዘላለም ፈሷል። ስለዚህ አንድ ጊዜ በሱ የነጹትን የዘላለም ፍጹማን አድርጓቸዋል። አንድ ጊዜ ስለነጻ ዛስ ወይ ዘላለማዊ ነን የምንለው። ስለዚህ በዘላለም መንፈስ ነው ይቀርበልን መስዋዕት። ያ መንፈስ ቅዱስ ነው። አሁንም መንፈስ ቅዱስ ለክርስቶስ ሲመሰክር እሱ ራሱ አሁን ከኛ ጋር ሆኖ ክርስቶስን የሚመሰክረው መንፈስ ቅዱስ ነው። ዮሐንስ 15:26 ዮሐንስ 15:26 ዳሩ ግን እኔ አብ ዘንድ ይምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እሱ ይመሰክራል። እኔ ሲሄድ እኔ መሄድ ይሻላችኋል እርሱ በሚመጣበት ጊዜ እሱ ነው የሚመሰክረው ስለኔ የሚመሰክረው። አሁን ብዙ ጊዜ ይላሉ ሰዎች መንፈስ ቅዱስ ብዙ የተጻፈ ቦታ የለም ይላሉ። ባለፈውም እንዳልኩት አው እሱ ራሱን ሊሰብክ ስላልመጣ ነው። እሱ ራሱን ሊገልጥ ስላልመጣ ነው። ሊገልጥ የመጣውን ይሰብካል። እሱ ነው በጣም የሚሰበከው። ክርስቶስ ብዙ ይወራል። ለምን? እሱ ሊገልጥ ስለሆነ የመጣው። ዮሐንስ 16:13-15 ዮሐንስ 16:13-15 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋልና የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም። የሚመጣውንም ይነግራችኋል ወደፊት የሚሆነውን ሁሉ እሱ ይነግራችኋል ያከብረኛል ከኔ ወስዶ ይነግራችኋል። ለአብ ያለው ሁሉ የኔ ነው። ስለዚህ ለኔ ካለኝ ወስዶ ይነግራችኋል። ሲ ያው የሆነው ለኔ ነው እንደገና ከኔ ወስዶ ሲነግራችኋል። ሲ ሶስትነትና አንድነትን ሁልጊዜ መጽሐፍ ቅዱስ ያሳያል። መንፈስ እሱ ነው የሚለው ደግሞ እሱ as a person የሚነግራን እሱ ካብ ያብ ደግሞ የኔ ነው ደግሞ ቶሎ ብሎ አብን ራሱን ተንሳረክ ካብ ያለው የኔ ነው ከኔ ያለውን ወስዶ እሱ ደግሞ ይነግራችኋል ይላል። መንፈስ ቅዱስ ክርስቶስን ዛሬ በዚህ ምድር ላይ የሚያከብር የሚመሰክር በእኛ ውስጥ ሆነ ይሄን ሁሉ ሥራ የሚሰራው እሱ ነው። ለዚህ ነው ምን ጠራው በጸሎት ጌታ አንተ አስተምር ምን ነው ንቀና ምን ሰጣው ለምን እሱ ስለሆነ እሱ ክርስቶስን ለማክበር እዚህ በእኛ ውስጥ ይኖራል። የእግዚአብሔር መንፈስ ቅዱስ ኃይል በእግዚአብሔር መንፈስ ቅዱስ አማኙን በመንፈስ ቅዱስ ኃይል የሚሞላም አማኙን እሱ ነው። ሲል በመጀመሪያ እንድንወለድ born again እንድንሆን መንፈሳችን ሕያው እንዲሆን የሚያደርግ እሱ ነው። የሞተው መንፈስንን ሕይወት የሚዘራው በመንፈስ ቅዱስ ኃይል ነው ሕይወት የምንዘራው። በፊት በአዳም የገደለንን አዲሱ ሰው ክርስቶስ ይላል። የሕይወትና የክርስቶስ መንፈስ የሕይወት ሕግ ነው። በዚህ በሕይወት ሕግ ከኃጢአትና ከባርነት ነጻ ወጥተናል ይላል። ሮሜ ይሄን እንዲነግረናል። ምክንያቱም ክርኛ ወደ ክርስቶስ ስንመጣ በራሳችን አቅም አልነበረንም። ታስረን ተዘግቶብን በኃጢአት ተጨቁነን በባርነት አልቆልን ተፈርዶብን ነበር። ነገር ግን በክርስቶስ ኢየሱስ እሱ ዳችንን ስለከፈለ እሱ ቦታችንን ስለያዘ እኛ ነጻ ሆነን ስንወጣ መንፈስ ቅዱስ ደግሞ ያደረገው ከኃጢአት ከሕግ ከታሰርንበት ነገር የሕይወት ሕግ በመስጠት እኛን ክርስቶስ justified ሲያደርገን እሱ ደግሞ sanctified አደረገን ማለት ነው። ስለዚህ በመንፈስ ቅዱስ ደንነታችን መንፈስ ቅዱስ ስራ አለበት መንፈስ ቅዱስ ነው የቀደሰን አሁንም የሚቀደሰን በቃሉ ገና still ክርስቶስ ኢየሱስ ኪገለጥ ድረስ አዲሱን ያንን perfect የሆነውን body እስክንለብስ ድረስ በዚህ ሰውነታችን ውስጥ የመቀደስ ስራ ያለው ቃሉና መንፈስ ቅዱስ። ለዚህ አማኞል ግዜ በቃሉ ስር በጸሎት ስር መጎን ያለበት ለምድነው እየተቀደሰ ስለሚ ነው ክርስቶስን እየመሰለ የሱን ፊት እየመሰለን ስለምንሄድ ነው። ስለዚህ መንፈስ ቅዱስ ይሄንን ያደርጋል። በብሉይ ኪዳን እንደሰራ በአዲስ ኪዳን ግን ዘላለማዊ ሆኖ በመካከላችን በመሆን ሲይ ሁለት ሶስት ካለን በቂ ነው። ቤት ቸርችነን ማለት ነው። ለምን መንፈስ ቅዱስ ስላለ በቂ ሆነበት ምክንያት በጣም ጥሩ ሰዎች ተሰብስበው 3 ስለሆኑ ታለንት ዲሆኑ ሰዎች 3 ስለተገኙ በቃ ጎበዞች ሆኑ ሰዎች አይደለም። ነገር ግን መንፈስ ቅዱስ በመካከላችን ሲኖር በቃ ሁሉ አለ ቸርች ሙሉ ናት 3 ከሆነ። ለምን ሆሊ መንፈስ ቅዱስ በእኛ ውስጥ ስላለ ኢየሱስ ጸጋ በእኛ ውስጥ ስላለ አቅም ስላለ ኃይል ስላለ ማለት ነው። ስለዚህ የእግዚአብሔር መንፈስ አማኙን ይሞላል። ይሄ የመንፈስ ቅዱስ ለብቻው ትምህርት ነው። አማኙን እንዴት ይሞላል መንፈስ ቅዱስ የሚለው ለብቻ ትምህርት ነው። አሁን ስለስላሴ ስለማስተምራችሁ የሱን የህልውና ስራውን የመለኮታዊ ስራውን ወይም የተገለጠበትን ስራ በመናገር ደረጃ ነው ማቀርበው። መንፈስ ቅዱስ በአማኙ ህይወት ውስጥ ትልቅ ድርሻ አለው። በእኛ አባማኙ በአዲስ ኪዳን መንፈስ ቅዱስ ነው አካል ያደረገን። ቤተክርስቲያን አካል እንድትሆን ያደረጋት መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ቤተክርስቲያን መኖር አትችልም። ቦርን ያረጋችሁ በርዝ ያረጋችሁ በመንፈስ ቅዱስ አማካኝነት ነው። ይሄንን በኢዩኤል 2:28 ትንቢት ሆነ የነበረው በሐዋርያት ሥራ ምዕራፍ 2 ቁጥር 4 ተፈጽሟል። ስለዚህ በሁሉ መንፈስ ቅዱስ ሲሞላ እያንዳንዳቸው ሙት መንፈሳቸው ነቅቶ በርዝ ያረጋችሁ ቸርች ዛጋ ነው። ሲባንድ ግዜ 5-3000 ሰው እንዲጨመር ያደረገው የመንፈስ ቅዱስ ኃይል ነው። ከዛ በፊት በአንድ ሰራተኛ ፊት አላቀውም ብሎ የካደ ጴጥሮስ ነው። በ3000 ሰው ከዛ በሚበልጡ የተቀበሉት ናቸው 3000 እንጂ ከዛ በላይ በሆነ ህዝብ መሃል ተነስተው ክርስቶስ የእግዚአብሔር ልጅ እንደሆነ እናንተ የሰቀላችሁት ኢየሱስ ክርስቶስ እግዚአብሔር ግን የሞትን ጣራ ጥቶ አስነሳው ለማለት አቀም የተገኘው መንፈስ ቅዱስ በጴጥሮስ ህይወት ውስጥ ስለገባ ነው። አሁን ዛሬ ራሄል እኔም ራሴ ይሄንን የመናገር አቅምና ጉልበት ቸንቱን እንኳን ያገኘሁት ፖዚሽን ያገኘሁት መንፈስ ቅዱስ በእኔ ውስጥ ስላለ የእግዚአብሔር መንፈስ ይያንዳንዳችሁ ወገኖቼ እናንተ በሙሉ ሁላችሁ ውብና ድንቀነ የእግዚአብሔር ትልቅ የእግዚአብሔር መንፈስ ከኛ ጋር የሚኖር የጌታ መንፈስ ያለብን ልዩ ሰዎች ነን። ራሳችንን ለይተን ማወቅ አለብን። አያችሁ ለይተን ማወቅ አለብን። የእግዚአብሔር መንፈስ በእኛ ላይ የሚኖር ቅዱስ ህዝቦች ነን። ለእግዚአብሔር የተለየን ለርስቱ የተለየን የንጉስ ካህን ቅዱስ ህዝቦች ነን። ያን ቅድስና የምናገኘው መንፈስ ቅዱስ በውስጣችን ስላለ ነው። እሱን ማወቅ ያስፈልገናል። በራሳችን ማንነትና ምንነት አይደለም። በራሳችን በህግ ስራ ገዳማዊነትም ዓለማዊነትም ዋጋ የሌለው ነገር ነው። ለጥልቅ ለቀርሳ ነው ለቤተክርስቲያን። ገዳማይም መሆን ዓለማዊም መሆን ግን መንፈሳዊ ነን እኛ። ለምን? መንፈስ ቅዱስ በእኛ ውስጥ ስለሚኖር መንፈሳዊ የሆንበት ምክንያት ሞት መንፈሳችን ስለነቃ የእግዚአብሔር መንፈስ በእኛ ውስጥ ስለሚኖር እሱ ስለሚያሳድገን እሱ ወደ እውነት ስለሚመራን እሱ ክርስቶስ የነገረንን ስለሚተረጉምልን እሱ የውቀትና የጥበብ ምንጭ ስለሆነ እሱ ስለሚገልጥ ለዚህ ነው መንፈሳዊ መሆንን ብቃትም እናገኘው። ያለበለዚያ ወይ በገዳማዊነት ህይወት ወይ በዓለማዊነት ህይወት አፍገን በዚህ ምድር ላይ ያለ ተስፋ ነው የምንኖረው። ስለዚህ መንፈስ ቅዱስ እነዚህን ስራዎች ሁሉ በአማኙ ህይወት ውስጥ ያደርጋል። አሁን ይሄንን ካልኩኝ ዘንዳ ታዲያ ባለፈው እንዳልኳችሁ በማንካፈለው ባህሪ የማንካፈለውን ባህሪ ያመለክን የእግዚአብሔርን ትልቅነት በአንድነትና ስካሁን የተነጋገርነው በአንድነትም በሶስትነት ውስጥ ያሉ ባህሪዎች አሉት። እና የምንካፈለው ባህሪ ደግሞ አለ። በዚህ በአንድነቱም በሶስትነቱም የተገለጠ ነገር ግን እግዚአብሔር የፈቀደው በልጁ በኩል እንድንካፈልና የእግዚአብሔር ልጆች ሆነን የምድር ጨው የዓለም ብርሃን ሆነን ለሌሎች እንድናበራ የተደረግንበት በመንፈስ ቅዱስ ኃይል። አሁንም እንዳንስት እነዚህ ባህሪዎች ማንና ምን ስለሆን ሳይሆን በተደረገው በክርስቶስ ኢየሱስ በተደረገልን ቤዛነት በኩል እንደው በጸጋው ስለጸደቀን ጽድቅ ስጦታ ሆኖ ወደኛ ስለመጣ በውስጣችን ዘሩ ማለት ያ የቅድስና ዘር በውስጣችን ስለተዘራ በክርስቶስ ደም አማካኝነት ነጽተን በመንፈስ ቅዱስ ኃይል ዘር ገብቷል። ልክ ማርያም ክርስቶስ እንድትጸንስ በመንፈስ ቅዱስ ኃይል ልጁ በማህፀኗ እንደተጸነሰ በእኛ ውስጥ መንፈስ ቅዱስ ይሄን ዘር ከቷል ማለት ነው። ስለዚህ ያ ዘር እኛ ወደ ቃሉ በተጠጋን ቁጥር በጸሎት እግዚአብሔርን ነገር በተለማመድን እሱን በተጠጋን ቁጥር ዘሩ ከውስጣችን እየወጣ ያድጋል፣ ያብባል፣ ይታያል፣ ለሌሎች ፍሬ ሁሉ ይሆናል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ እንዳየነው አምላካዊ ስሞች እንዳሉት መንፈስ ቅዱስም አምላካዊ ስሞች አሉት። መንፈስ ቅዱስ በሶስትነቱና ማለት በመለኮትነትና በአንድነቱ ያለ ስነ ምግባራዊ ባህሪዎች አሉ የምንካፈላቸው። ስለዚህ የባህሪው ተካፋይ ያደረገን ስለተባልን የመጀመሪያው ቅዱስ ነው እግዚአብሔር። የመጀመሪያው ባህሪ ቅዱስ ነው እግዚአብሔር። ይሄን ለማየት አንደኛ ሳሙኤል 2:2 እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም ይለዋል። ሐዋርያት ሥራ ምዕራፍ 3:14 ሐዋርያት ሥራ ምዕራፍ 3:14 እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ ይላል። ይሄ ስለ ክርስቶስ ሲነገር ነው። ሮሜ 1:7 በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ ጥሪያችን በመጀመሪያ ደረጃ ለቅድስና ነው የተጠራ ነው። ክርስቶስ ኢየሱስ ደሙ የፈሰሰልን ጌታ እኛን ከጠላት ስራት ነፃ ለማውጣት ከኃጢአት ስራት ነፃ ያወጣን ለቅድስና ነው የተጠራ ነው። ቅዱስ ህዝብ ሆነን የእግዚአብሔር ሆነን ለዓለም ብርሃን እንድንሆን ነው። የንጉስ ካህን ቅዱስ ህዝብ ለርስቱ የተለየ ወገን እንድንሆን ነው እንጂ ኃጢአት ሆነን በቃ መተን ጸድቅ ያለው ብለን በኃጢአት ኖረን በኃጢአት በልተን ጠጥተን እንድንሞት አይደለም። ግን ልጁ እሱ ክርስቶስ በእኛ ውስጥ እንዲከበር ድንቅ ሆኖ እንዲታይ አስገራሚ ኃጢአተኛ የነበረውን እሱ አንስቶ የሚያጸድቅ ጸጋ ነው የተሰጠን። የሚያጸድቅ ጸጋ የሚያጸድቅ መንፈስ ነው በውስጣችን ያገኘ ነው። የልጅነት መንፈስ ነው፣ የባርነት አይደለም። ሰንስሺፕ ነው ሪሌሽንሺፑ። የልጅነት ስልጣን ነው የተሰጠን። አሁንም ተጠንቅቀን የልጅነት ነው ስንል በባህሬ ተወልደን ሳይሆን ልጅ ሆነን ነው አዳፕት ተደርገን እግዚአብሔር በማደጎነት ማለት ነው። እግዚአብሔር ልጆች አድርጎ ወሰደን። ተጥለን እንደ አሳዳጊ የሌለን በቃ ተጥለን የነበርነውን ሰዎች ወስዶ ልጆቼ ብሎ አሳደገን። ስለዚህ ሰው በሚያድግበት ቦታ እሱን ይመስላል፣ ኑሮውን ይመስላል። ስለዚህ መንፈስ ቅዱስ በእኛ ውስጥ ይሄንን አስቀምጧል። ይሄውም ለቅድስና ነው የተጠራ ነው። ቅዱስ ምንድን ማለት የተለየ ማለት ነው። ሌላውን የማይመስል ልዩ ማለት ነው። ቅዱስ ማለት አንደኛ ቆሮንቶስ ምዕራፍ 1 ከ2 እስከ 3ም እዛ ላይም ይናገራል። ቅዱሳን ለመሆን ለተጠራችሁ ይላቸዋል። ለቆሮንቶስ ኢማጂን፣ ለቆሮንቶስ ቤተክርስቲያን እግዚአብሔር ይመስገን ሪሜምበር አላቸው። አሁን ኃጢአታቸውን የወደቁበትን ከመናገር ይልቅ ታስታውሳላችሁ፣ ቅዱሳን ለመሆን እኮ ነው የተጠራችሁት። የተጠራችሁት እኮ ጥሪው አስደናቂ ነው፣ ጥሪው ክቡር ነው። ቅዱሳን ልትሆኑ የተጠራችሁት ይላቸዋል። በክርስቶስ ሆነው ቅዱስ እንደሆኑ ሊያስታውሳቸው ነው። ቅድስናን ከውጭ አናስገባው። ልክ ኃጢአትን ከውጭ እንደማናስገባው ከአዳም ምክንያት ኃጢአተኛ ስንሆን ከውጭ አይደለም ስንወለድ ከፍጥረታችን የቁጣ ልጆች ነበርን። አሁንም አዲሱ ማንነታችን ሲፈጠር ቅዱስ ነው። ይሄንን ነው አድሚት ማድረግ፣ ይሄንን ነው አክኖሌጅ ማድረግ፣ ይሄንን እውቅና መስጠት። ራሄል አንቺ ቅዱስ ነሽ በየጊዜው ልንነግራት የሚገባው እቺ አዲሷ ማንነታችንን ቅድስናዋን ጽድቋን ከእግዚአብሔር ጋር ያላትን ግንኙነት ነው ልንነግራት እንድትኖርም የህይወት ጣዕሟ የህይወት እንትኗ እንድታደርገው ቫልዩ እንድትሰጠው ማለት ነው። ስለዚህ በዮሐንስ ወንጌል 17:17 በእውነት ቀድሳቸው ይላል። በኑሯችን በባህሪያችን ደግሞ እንድንቀደስ ራሱ ጌታ በእውነት ቀድሳቸው ብሎ ይጸልያል። እኔ እንደውም እርሱ እንደውም ምን ይላል ደግሞ በእውነት ቀድሳቸው እንዲሁ እኔ ራሴ ስለ እነርሱ ራሴን እንኳን እቀድሳለሁ። እባክህ አባት ሆይ እነዚህን የሰጠኸኝን በእውነት ቀድሳቸው ይለዋል። አንደኛ ቆሮንቶስ 15:50 ላይ እሱ ቅድስናው ፐርፌክት የሚሆንበት ወይም የሚፈጸምበት ጊዜ አለ በክርስቶስ ዳግም ምጽአት። ቀደምም እንዳልኩት ይሄ ቅድስናችን በዚህ ምድር ላይ ፍጹም አይደለም። ይሄ ማወቅ አለብን። እንወድቃለን፣ እንነሳለን። ጻድቅ ሰባት ይወድቆ ሰባት ይነሳል። ነገር ግን ኃጢአት ላይ ተዘፍቆ የመቀመጥ ቴንደንሲ የለውም። ኃጢአት ላይ ተዘፍቆ የሚስማማው ከሆነ እሱ ደህንነቱ ችግር እንዳለበት እኔ ነግረዋለሁ። ኃጢአት የሚቆጠቁጠው ኃጢአት የሚያሳዝነው ሰው እሱ ደህንነት በውስጡ ያለ ሰው ነው። ኃጢአት ስንሰራ ውስጣችንን የማይቆጠቁጠን ለውስጣችን ምንም ኬርለስ ምንም ስሜት የማይሰጠን ከሆነ ደህንነቱን ቼክ እናደርገው። ሪሊ የክርስቶስ የመስቀል ስራ የተከፈለ ዋጋ ገብቶናል ወይ የሚለውን ቼክ ማድረግ ያስፈልጋል። በተረፈ ግን ኃጢአት አናደርግም ማለት አይደለም። እናደርግ እንችላለን። ኃጢአት ግን መንፈስ ቅዱስ እንትን ያደርገናል። ከሳሽ አይደለም ወቃሽ ነው ብለናል። ይወቅሳል፣ ወዳጅ ስለሆነ ይወቅሳል ሲል ቶሎ ብሎ መነሳት ቶሎ ብሎ መንገድ ነው የሚያሳየው። ይሄ እኮ አንተ አይደለህም፣ ይሄ እኮ ቦታህ አይደለም፣ ለአንተ እኮ አይደለም፣ ይሄ ተዞር በል ያለ ቦታህ ነህ ሲል መስማት ያስፈልጋል ማለት ነው። ስለዚህ ለቅድስና ነው የተጠራ ነው። እያደገ ይሄዳል ቅድስናችን። እየተጠጋን በመጣን ቁጥር፣ ቃሉን እያወቀን በመጣን ቁጥር፣ እየተጠጋን ከእሱ ጋር ያለን ቀን ከሌት አብረን ማደር መዋል ስንጀምር እሱን እየመሰልን ስለምንሄድ ቅድስናችን እያበበ ነው የሚሄደው። ግን ፐርፌክት አይደለም በዚህ ባዲ ውስጥ እያለ ማለት ነው። ስለዚህ ክርስቶስ ተመልሶ አንደኛ በተለይ ራፕቸር የሚፈጸምበት ምክንያት ተመልሶ ክርስቶስ ንጥቀት የሚሆንበት ምክንያት ዋናው እኔም በጣም የማምነው ይሄንን አሮጌ ስጋ በዚህ ምድር ላይ ለመጣል ነው። ለቤተ ክርስቲያን ትልቁ ተስፋ እሱ ነው። ለዚህ ነው መጠባበቅ ያለብን የክርስቶስን መምጣት ነው የሚለው መጽሐፍ ቅዱስ የሚያስተምረው። ለዚህ ነው ባለፈው ማሳይቻችኋለሁ እንዴት እየጠበቀ መኖር እንደሚገባል። ለምን ከዚህ ዘላለማዊ የሆነ ወደ ቅድስናችን ወደ ውበታችን ጨርሰን ስለምንገባ የሚሰጠን አካል ኃጢአት የሌለው በደል የማያውቅ ምንም ንጹህ የሆነ አካል ስለምንለብስ ማረጅ ማይሞት ማይበሰ ከዚህ በላይ ቅዱስ የሆነ በቃ ክርስቶስን የሚመስል እሱን እንደምንመስል እንገምታለን ብሏል ዮሐንስ። ስለዚህ ያንን የምናገኝበትን እየጠበቅን እስከዛ ድረስ ግን ከቅድስና ወደ ቅድስና እየሄድን እንደምንመጣ በውስጣችን ያን መንፈስ ቅዱስ ያንን ያደርጋል። ስለዚህ ይሄን ነው ምላችሁ ማለት ነው። አንደኛ ጴጥሮስ 1:15 እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ ነውና እናንተም ቅዱሳን ሁኑ ይለናል የእግዚአብሔር። ሌላው እናንተም ቅዱሳን ሁኑ፣ ይሄ እኮ የብሉይ ኪዳን ጥቅስ አለ ማለት ልክ ነው። ብሉይ ኪዳን ላይ ነበር፣ ግን አዲስ ኪዳንም ስቦ አምጥቶ ነገረን። ጴጥሮስ እንደሱ አለን፣ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ ተጽፏል። መቼም ጊዜ እግዚአብሔር እኔ እንትን ነኝ ዘላለማዊ ነኝና ዘላለማዊ ሁኑ አልተባልንም። ዘላለም ሕይወት ሰጣቸዋለሁ የተባልንም እኔ በሁሉ ስፍራ እገኛለሁና እባካችሁ በሁሉ ስፍራ ተገኙልኝ አላለም። የማንካፈላቸው ባህሪዎች አሉ፣ በሱ እናመልከዋለን። ሁሉ ቦታ አለ፣ ሁሉን ትችላለ። እኔ ሁሉን ቻይ ነኝና ሁሉን ቻይ ሁኑ አልተባልንም። ግን እኔ ቅዱስ ነኝና ቅዱሳን ሁኑ፣ የጠራችሁ ቅዱስ ነውና ቅዱስ ሁኑ ተብለናል። ስለዚህ ያ የሚቻል ስለሆነ ነው፣ ያ በራሱ ተማምኖ ነው ይህን እግዚአብሔር ያለው። እዛ ውስጥ ስለከተተ ነው፣ ያን ቅዱስ መንፈስ ስለሰጠን ነው፣ ቅዱስ ቃል ስለሰጠን ነው። ስለዚህ እግዚአብሔር ይህንን ተማምኗልና ራሳችንን ቅዱስ ብለን ለመጥራት አንፍራ። እርስ በርሳችን ቅዱሳን ለመባባል አንፍራ። ለዚህ ነው ሐዋርያ ጳውሎስ እነዚህን ቆሮንቶስ ሰዎች ቅዱሳን ወንድሞችና እህቶች ያላቸው። ምክንያቱም ነቲቱ ዱ ዘም ከነሱ የተደረገ ምንም አንዳች ነገር የለም። ይሄ ስጦታ ሆኖ የተሰጠን ስለሆነ ይሄንን ስንለምድ ይሄንን ራስ ማንነት አዲሱ ማንነታችንን ስንቀበል አብሮን አያጩ አሁን ሳይንድ ዶክተር ሆነ በቀላሉ ዶክትሬት ትምርት ቤት ይገባና ይማራል ግን ይሄ ሰው ዕቀቱን ለሰባት አመት ለሆነ ይከቱበታል በውስጡ ሄዶ ግን ፕራክቲስ ማድረግ አለበት ያንን የተማረውን ዕቀቱ ውስጥ ያተቀመጠውን ያስቀመጡትን ወጥቶ ፕራክቲስ እንዲያደርግ ፈቀደለታል ከዛ በኋላ አውቀሃል ተብሎ እንትን ይሽል ይሰጡታል ዲግሪም ሆነ ምንም ይሰጡታል በቃ አውቀሃል ግን ያ ሰው ሄዶ ያንን እንት በቃ ነኝ ብሎ ራሱን ዶክተር ነኝ ብሎ አምኖ ከዛ ወዲያ ስራውን መስራት መቻል አለበት ስቲል አላምንም ራሴን አራይ አይመስለኝም አልሆንኩኝም አይመስለኝም ካለ ሊረዱት አይችሉም ወደ አማኑኤል ሆስፒታል ወደ ጭንቅላት ምርመራው ሳይካትሪስት እንዲያይ ነው የሚደረገው አያችሁ ምክንያቱም እያለው ተሰጥቶት ዕቀቱ ገብቶበት ፕራክቲስ አርጎ ያንን ተደርጎለት ግን ኤክሰርሳይዝ ማድረግ መለማመድ እንትሩን አልቻለም ማለት ነው ልክ እንደዛ ነን ብዙዎቻችን በውስጣችን የተቀመጠው ነገር እያለ ግን ገና ከውጪ ነው የምንፈልገው ራሳችንን አናም ነው ነን ግን ነን እግዚአብሔር እግዚአብሔር ልጆች ነን አሁን እንደሆነ ነን ብሏል ዮሐንስ ነን ሁለተኛ የእግዚአብሔር ጻድቅና ፈራጅ ቅን ፈራጅ ነው ይሄን ባህሪውንም እንድንካፈል ይፈልጋል እግዚአብሔር ጻድቅና ቅን ፈራጅ ነው መዝሙረ ዳዊት 145 17 ላይ ቁጥር 17 እንደዚህ ይላል እግዚአብሔር በመንገዱ ጻድቅ ነው በሥራ ሁሉ ቸር ነው ይለዋል እግዚአብሔር በመንገዱ ጻድቅ ነው በሥራ ሁሉ ቸር ነው መቼስ እግዚአብሔር የሚከስ የለም በጽድቅ አይጠየቅም እግዚአብሔር ንጹህ ጻድቅ ነው ይላል ኤርሚያስ 12 1 ላይም ኤርሚያስ 12 1 አቤቱ ካንተ ጋር በተሟገቱ ጊዜ አንተ ጻድቅ ነህ ይለዋል ዳንኤል 9:14 ዳንኤል 9:14 አምላካችን እግዚአብሔር በሚሰራው ሥራ ሁሉ ጻድቅ ነው ይላል ሮሜ 3:21 ላይም ሮሜ 3:21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል በእግዚአብሔር ጸጋ መጽደቅ እንደምንችል የእግዚአብሔር ጽድቅ ያለ ሕግ ተገልጧል አለ ክርስቶስን ነው የሚነግረን እና እኛን ደግሞ ጽድቅ ስጦታ አርጎ ያን ጽድቅ የሰጠን እሱ ነው ለዚህ ማንም በሮሜ 5:21 ላይም በሕግ ሥራ እንደማንጸድቅ ነግሮናል ማንም እንዳይመካ በሥራው አይደለም እንመካበት ዘንድ የሚገባ አንዳች ነገር የለም ሁላችን በጸጋ እንደጸደቀን ገላትያ 2:16ን ማንበብ እንችላለን በጸጋ ድናችኋልና እንግዲህ በምንም ሰው እንዳይመካ በጸጋ ድነናል ነገር ግን ያ ጽድቅ እንደቀደም እንዳልኳችሁ በውስጣችን ስጦታው ነው ተደርጎ ተከቶልናል ከአዲሱ ሰው ጋር አዲስ መንፈስ ከመንፈስ ቅዱስ ጋር ለዚህ ነው መንፈስ ቅዱስ ፍሬ ነው የሚባል ለአነጋገር የመንፈስ ቅዱስ ፍሬ ነው መንፈስ ቅዱስ በእኛ ውስጥ ለመኖሩ ማረጋገጫ ልሳናችን አይደለም በጣም ይቅርታ አርጉልኝ ይሄንን በልሳን መናገራችን አይደለም ትንቢት መናገራችን አይደለም ነገር ግን የመንፈስ ቅዱስ ማረጋገጫ በውስጣችን መንፈስ ቅዱስ ፍሬ ማፍራቱ ነው። የመንፈስ ቅዱስ ፍሬ በእኛው ሲያፈራ ያ መንፈስ ቅዱስ በእኛው ስመሆኑ ማረጋገጫ ነው። በክርስቶስ ደም ነው የጸደቀነው፣ በእምነት ነው የጸደቀነው፣ በእምነት በክርስቶስ ደምና በጸጋ ነው የጸደቀነው። ይሄን ሮሜ ማጥናት ገላትያ ማጥናት ያስፈልጋል። በዚህ ሶስት ነገር ነው የጸደቀነው። ሰው አምኖ ጸድቋል፣ በጸጋ ጸድቋል፣ በክርስቶስ ደም ጸድቀናል። ይሄን የሐዋርያው ጳውሎስ ትምህርት ነው። ለሮሜም ሰዎች ይሄን ነግሯል፣ ለገላትያም ይሄን ነግሯል። በእምነት ነው ጽድቃችን፣ በእምነት ላይ ተቀበልነው። ስለዚህ በእምነት ጻድቅ መሆናችን መቀበል መቻል አለብን፣ የጸደቀ መሆናችን መቀበል መቻል አለብን። ያለበለዚያ ለምን ምን እንደሆነ ታውቃላችሁ? የክርስቶስ ደም ነው የሚከፋፋው፣ የተከፈለው ዋጋ ነው የምናቀለው። ስለዚህ ያ ጸደቀን ንጹህ የእግዚአብሔር ልጅ ስለሆነ ጸድቀናል፣ ንጹህ አድርጎናል በክርስቶስ ደም ንጹህ ሆነናል። መካሉ ይታበያሉ ምናም ይባላል። ዳትስ ኦኬ። ምክንያቱም በራሳችን ስላልተመካን በራሱ የሚመካ ነው የእግዚአብሔር ቃል የማይወደው። የሚመካ በእኔ ይመካ ተብለናል፣ በእግዚአብሔር ይመካ ተብለናል። ስለዚህ መመኪያችን እሱ ስለሆነ መመካት እንችላለን፣ በራሳችን እንዳንመካ እንጂ። ሌላ የእግዚአብሔር ማህሪና አፍቃሪ ሩሩህ አምላክ ነው። ስለዚህ እኛም የእግዚአብሔር ጽድቅና ጻድቅና ቅን ፈራጅ ስለሆነ እኛ ውስጥም ጽድቅና ቅን ፈራጅ በውስጣችን አስቀምጧል። ስለዚህ ከዛ ከላይ ያልኩት በዚህ ራስ እኛም እንደዚህ ሆነ መገለጥ እንችላለን ማለት ነው። የምንካፈለው ባህሪ ነው። እግዚአብሔር ይሄንን አካፍሎናል፣ ጻድቅ እንድንሆን ቅን ፈራጅ እንድንሆን በእኛ አካፍሎናል። ይሄንን ይሄ ማወቅ አለብን። የምንካፈለው ባህሪ ነው። ሌላ ሶስተኛ የምንካፈለው ባህሪ እግዚአብሔር ማህሪ አፍቃሪ ሩሩህ አምላክ ነው። በመዝሙረ ዳዊት 103:8 ላይ መዝሙረ ዳዊት 103:8 እግዚአብሔር ማህሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ ነው ይለናል። እግዚአብሔር ማህሪ ይቅር ባይ ነው፣ ቁጣ አይወድም። ለዚህ ነው ምሕረቱ ለሺ ትውልድ ይሄዳል። ሲቀጣ 3 ጄኔሬሽን ይሄዳል፣ ሲምር ወደ 7 ጄኔሬሽን ያመጣል፣ ሺ ትውልድ ጋር ይሄዳል። እግዚአብሔር መቁጣ ከለቁጣ ይዘገየ ነው። ምረቱ ግን ለዘላለም ይሆን አምላክ ነው። ምረተኛ አምላክ ነው። መማር ይወዳል። በዘዳግም 4:31 ላይ ዘዳግም 4:31 ላይ አምላክ እግዚአብሔር ማህሪ አምላክ ነውና አይተውህም አያጠፋህም። ይሄ ጥቅስ አይ ቲንክ ዕብራውያን ላይም ተደግሟል። አያጠፋህም አይዞህ እስራኤል ወይ ስማ አምላክህ እኮ እግዚአብሔር ማህሪ አምላክ ነው። አይተውህም አያጠፋህም። እግዚአብሔር ማህሪ አምላክ ነው። እንደውም ምህረት ትወዳለህ ነው። አንድ ሜዲሊ መዝሙር አለ ምህረት ትወዳለህና። አዎ ምህረት የሚወድም ጌታ ነው ያለን። ሊያጠፋን የሚቸኩል ጌታ አይደለም ያለን። ምህረት የሚወድ አምላክ ነው ያለን። በሉቃስ 12:42 ላይ ሉቃስ 12:42 ጌታ አለ እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሚሾመው ታማኝ ልባም መጋቢ ማን ነው? በተለይ ታማኝነትንና ይሄ አሁን ያልኳችሁ ባህሬ ታማኝነት ሲመጣ አገልግሎት ላይ በጣም የሚታየ ነገር መሆን አለበት። በአገልግሎታችን ታማኝ ጌታ ታማኝ እንደሆነ እኛም ታማኞች ሆነን እነዚህ የሚገለጡ ባህሪዎች ናቸው። እስካሁን ያየናቸው ምንካፈላቸው ባህሪዎች ሌሎች ሰዎችም ያዋቸው ይችላሉ። ሊያዋቸው የሚችሉ ናቸው። በስራ የመገለጥ ኃይል አላቸው። እነዚህ ነገሮች በሙሉ በስራ በፕራክቲካል ሆነው መገለጥ የሚችሉ ናቸው። በእኛ ህይወት ውስጥ በትንንሽ በሪሌሽንሽፓችን በትዳር በልጆቻችን በቤተሰብ በጓደኛ እንኳን በአገልግሎት እርስ በርሳችን ይሄን አረጋለሁ ካለን ይሄን እሰራለሁ ስንል እነዚህ ነገሮች ሁሉ እያንዳንዱ እኛን አይደንቲፋይ ያደርጉናል። ስለዚህ በታማኝነት የክርስቲያን ህይወት ነው የተካፈልነው ህይወት ነው። ታማኞች እኛ ነን። ድሮ ይባል ነበር ክርስቲያን ነበር ገንዘብ ነክ ነገር ላይ ሰዎች የሚሾሙት። በአሁን ጊዜ ግን አስቸጋሪ ሆኗል ሲባል ይሰማል። አያችሁ ይሄ የኛ መታወቂያችን ነበር መታወቂያችን ነው። አሁንም መሆን ያለበት ነው ታማኝነት። በየትኛውም ስፍራ ታማኝ መሆናችን መገለጥ አለበት። በዚህ ነው አምላካችን እግዚአብሔርን ልንገልጠው አምልከነው በማንካፈለው በምንካፈለው ግን እየገለጥ ነው መኖር እንዲያመልከዋለን ሰዎች እንዲያመልኩት እናደርጋለን ማለት ነው። በእኛ ላይ ይሄ ሲታይ ሰዎች መጠየቅ ይጀምራሉ። በእኛ ላይ የእግዚአብሔር ባህሪዎች እንደዚህ ተገልጠው ሲያዩ ሰዎች ከምንናገረው ይልቅ የምናደርገውን ነው ወጭ የሚያደርጉት የሚከታተሉት። እና ልዩነት መፍጠር እንችላለን። በተቀመጥንበት ስፍራ ሳንናገር ልዩነት ማምጣት እንችላለን። በስራ ቦታችን ሳንናገር ስራችን የቀን ስራ መንሰራው ማንኛውም ስራ እየሰራን ግን ልዩነት ማምጣት እንችላለን። ሰዎች ኮስችን እንዲጠይቁ ማድረግ እንችላለን። ምንድነው አንቺ ጋር ያለው ዋይ ለምንድነው ልዩ ሄንሽው የሚያሰኝ ህይወት መኖር እንችላለን። ከዛ በኋላ ራሳችንን አንሰብክም። የምንሰብከው ጌታ ነው። ይሄን ያደረገው ጌታ እንደሆነ እንሰብካለን። መንገድ ይከፈተልናል። ክርስቶስን ለመስበክ ክርስቶስን ለመናገር ለሌሎች ለመመስከር በቤተሰቦቻችን በዘመዶቻችን ስለኛ ሲናገሩ እነዚህን ባህሪዎች እንዲያዋቸው ይረዳቸዋል ክርስቶስን እንዲያዩ። ግን ደሴም ከሆነን አንድ አይነት ከሆነን አንዳንድ ጊዜ ሰዎች እንደሱ ይላሉ። እንዴ እሷ ጴንጤናት እንዴ አረባከሽ ታይቴ እንዴ አይደለችም እንደው ከኛ ጋር ይሄው እንዴ ሁሉን አብረን ስናረግ ይላሉ። አይደለም ልዩ ነን እኛ ልዩ ነን። ልዩ መሆናችን መታወቅ አለበት። በልብሳችን አይደለም በፀጉር ስታይላችን እኮ አይደለም በያነጋገር ዘይቤያችን አይደለም ጌታ ይመስገን ሃሌሉያ ያሉ መንፈሳዊ ቃላት መርጦ መደርደር እኮ አይደለም። ነገር ግን ያ የተካፈልነው ባህሪ በህይወታችን እንዲገለጥ ዕውቅና መስጠት በዛ ባህሪ እንድንገለጥ እግዚአብሔርን ሁልጊዜ መንፈስ ቅዱስ ስር መሆን ማለት ነው። ስለ እንዲያድግ መርዳት ዕውቀት ስንሰጠው ያድጋል በውስጣችን። አረ ጽድቅ አለ በውስጤ አረ ቅድስና አለ በውስጤ ቸርነት እኮ አለ በውስጤ ታማኝነት እኔ ውስጥ እኮ አለ እያልን ለራሳችን መንገር አለብን። እንዲበቀል መፍቀድ አለብን። ያ ሊገለጥ የሚችል ስለሆነ በዛ ነው መገለጥ አለ። አንዳንድ ንግግሮች ሰማለሁ እኛ እንገለጣለን የሚሉ አሉ። በእንደዚህ እንገለጣለን ልንገራችሁ ክርስቶስ እግዚአብሔር ልጁን ገልጦ ጨርሷል። በጣምና ወደፊት ይገልጠናል። ልክ ነው ይገልጠናል። ግን አሁን የምንገለጠው በባህሪው ነው የምንገለጠው እንጂ ይሄ ፉካሬ አይደለም። ፉካሬ ጻርቃ አይደለም እየፎከርን አይደለም። ግን በባህሪው በህይወታችን መገለጥ እንችላለን። በጽድቅ መገለጥ እንችላለን። በቸርነት መገለጥ እንችላለን። በታማኝነት መገለጥ እንችላለን። በቅድስና መገለጥ እንችላለን። ይሄ እኮ ምንም ማነጋገር ነው። ፉካሬ ማሰጠው ይገለጣል። ኑሮ ስለሆነ ህይወት ዘይቤ ስለሆነ የህይወታችን ላይፍ ስታይላችን ስለሆነ ይገለጣል እና ይታወቃል። ኖ ኖ ኖ እሷ ይሄን አትወድም እሱ ይሄን አይወድ እሱ ይሄን አያረግም ይባላል። ይለያል አምላካችን ማን እንደሆነ ይታወቃል። የምናምለው አምላክ ምን አይነት አምላክ መሆን ይታወቃል። ዝም ብለን ለማንም እንደማንሰግድ ለባዕል አይደለም እንሰግደው ለሕያው አምላክ እንደምንሰግድ ይታወቃል። ቅዱስ ለሆነ አምላክ እንደምንሰግድ፣ ታማኝ ለሆነ አምላክ እንደምንሰግድ፣ ጻድቅ ለሆነ አምላክ እንደምንሰግድ ይታወቃል። ሉቃስ 16:10 ከሁሉ በሚያንስ የታመነ በብዙ ደግሞ ሾመዋለሁ ይላል። እና ሐዋርያውም ለጢሞቴዎስ ይሄንን ነግሮታል። በብዙ በታማኝ እንዲሆን በሥራው ለታመኑ ሰዎችም ወንጌልን እንዲሰጥ ነግሮታል። አያችሁ በጥቂቱ የታመነ ነው የሚለው እግዚአብሔር ቃል በብዙ ሾመዋለሁ። ታማኝነት ከጥቂት ነገር ይጀምራል፣ ጥቃቅን ነገሮች ላይ ነው የሚጀምረው። ሐዋርያ ጳውሎስም ለጢሞቴዎስ ለታመኑ ሰዎች አደራ ስጥ ብሎታል ወንጌልን። ወንጌል ራሱ እንኳን ለታመነ ታማኝ ያልሆነ ሰው አይወስደውም። ይሄን ክብር ወንጌል ሲ መላእክት ሊሰብኩት የሚመኙትን ታላቅ ወንጌል በእኛ እጅ የወደቀው ግን ታማኝ የሆኑ ሰዎች ናቸው ይዘውት የሚሄዱት። ታማኝነት በጣም ከጥቃቅን ነገር ይጀምራል። በጣም ከማናስባቸው ሰዓት ከማክበር ዲቮትድ ከመሆን ለዛ ነገር ከመሰጠት በቃ ያን ነገር እኔ ነው ብዬ ስራዬ ነው ተግቼ ልክ ሰዓታችንን ስራ ቦታችን አንድ ደቂቃ ሚስ እንደማንሆን ሌት እንደማንሆን ምክንያት ሌት ስንሆን ማስጠንቀቂያም አለ፣ ገንዘብም ዲዳክት ይደረጋል። ግን ተንጠርት በቃ ተብለን ነው እንደምንም ብለን ኦን ታይም ነው አይደለም እዛ የምንሄደው። ስለዚህ ራሳችን ይሄ ማስተማር ራሳችን ሁልጊዜ ይሆናል ማለት እኮ አይደለም፣ ሁሌ ፐርፌክት ነው ማለት አይደለም። ግን እንትኑን መቀበል ማለት ነው ሲስተሙን መቃ አላማች ውስጣችን ይሄንን እውነት ነው ብሎ መቀበል እዛ ጋር ነው የሚጀምረው። በስራ እኮ አይጀምርም። ወዴ አሁን ውሽ ልክ ነው በቃ እንዲህ ብላለች ሁልጊዜ በቃ ታማኝ ብላችሁ ከሄዳችሁ ሮንግ ወይ ነው ሄዳችሁት ኖ ውስጣችን ይሄን ማመኑ ነው መጀመሪያ ላይ የሚለው። በአእምሮ መታደስ ተው ለውጥ አይደለም የሚለው። መጀመሪያ የአእምሮ እድሳት ያስፈልጋል። ለውጥ አእምሯችን ማመን አለበት፣ ማንነቱን መቀበል መጀመሪያ አለበት። ሙሉ ሆኖ ውስጡ ይሄንን ጻድቅ ነኝ፣ ቅዱስ ነኝ፣ ታማኝ ነኝ የሚለው መቀበል መቻል አለበት። ከዛ ዶን ወሪ እሱ አክት ያደርጋል። ከዛ በኋላ ራሳችሁን ታገኙታላችሁ። ማንም ሳይነግራችሁ ራሳችሁንም ሳትገፉት እዛ ውስጥ ሆናችሁ ታዩታላችሁ። እግዚአብሔር ፍቅር ነው። ሌላው ባህሪው እግዚአብሔር ፍቅር ነው። ይሄንንም አካፍሎናል። አንደኛ ዮሐንስ 4:8 ላይ እግዚአብሔር ፍቅር ነው ይለናል። እግዚአብሔር ፍቅር ነው፣ በምን አወቀን? ልጁን ሰጥቷል። አንድ ልጅ እስኪሰጥ ድረስ ዓለሙን ወዷል። በዮሐንስ 3:16 ላይ ያነግሩናል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷል። አያችሁ፣ እዚህ አሁን እስካሁን የምንካፈላችሁ ያልኳችሁ ባህሪዎች በተግባር የሚገለጹ ስለሆኑ ነው። እንደዛ የማንከፈላቸው የራሱ ነው፣ ማንነቱ ነው። በቃ የሚኖርበት ያለበት ወደፊት ያለበት የራሱ ኤግዚስታንስ የራሱ ማንነት ነው። ማንንም የማይከፈለው ፍጥረት ዓለም ሳይፈራ በፊት የነበረበት ባህሪ ነው። ይሄም የራሱ ባህሪ ነው። ይሄን ግን ማካፈል ፈልጓል። በልጁ በክርስቶስ በኩል ይሄንን ለእግዚአብሔር ልጆች ለተደረጉ ማካፈል ይፈልጋል። ስለዚህ ሮሜ 5:8 ነገር ግን ገና ኃጢያተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱ ፍቅር ያስረዳል ይላል። እግዚአብሔር እንደሚወደን ምንም ጥርጥር ጥያቄና መልስ የለውም። እግዚአብሔር ፍቅር ነው። በቃ ምንም ሰይጣን ባያምን ዓለም ባታምን ማንንም ባያምን እግዚአብሔር ፍቅር ነው። ለኛ ይሄ በጣም ሙሉ ሆኖ አንደርስታንድ ልናደርግ ይገባል። እግዚአብሔር ፍቅር ነው። አንደኛ ዮሐንስ 3:16 ነገር ግን ገና ኃጢያተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር የራሱን ፍቅር በዚህ ያስረዳል ይለናል። ገና ኃጢያተኞች ሳለን ወዳጆች ሆነን እኮ አይደል ጠላቶች ሳለን ወደድከን ይላል። ማናስፈልግም ማንጠቅም ውዳቂ ሆነን ሳለን ከሞተን ሳለን ህይወት ሰጠህን። እግዚአብሔር እንደዚህ አይነት ነው። ስለዚህ አሁን እኮ የፍቅሩን ስታንዳርድ ነው የሚነግረን። ፍቅር አፍቅር ሲለን ምን ያህል ልኩን ነው የሚያሳየን። የሰጠህን የሚወዱህን ውደዳቸው፣ ለሰጡ ስጣቸው፣ ለሚያከብሩ አክብራቸው፣ ሲነሱሉ ተነስላቸው፣ አሜን አሜን ካሉ አሜን አሜን በላቸው አይደለም እያለ ልኩን እያሳየን ያለው። የሚወዱህን ውደዳቸው፣ የሚጠሉህን መርቋቸው እያለ ዝቅ አርጎ ስታንዳርዱን ያሳየናል። እሱ ራሱ አልፎበት ፍቅርን ያሳየናል። ፍቅር እግዚአብሔር ፍቅር ነው። ጠላቱን የሚወድ እግዚአብሔር ፍቅር ነው። ሲወድ ደግሞ ልጁን አንድ ልጁን ከቅፉ ያለ የባህሬ ልጁን አንድ ልጁን በመስጠት ነው የወደደው። እግዚአብሔር ፍቅር ነው ይለናል መጽሐፍ ቅዱስ። ፍቅርን በዚህ ያውቀናል ይለናል መጽሐፍ ቅዱስ። ዮሐንስ 13:34-35 እርስ በርሳችሁ ትዋደዱ ዘንድ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። የመጀመሪያ ፍቅር እርስ በርስ ከመዋደድ ይጀምራል። ውጭ ከመሄዳችን በፊት እዛው እኛ እነሱ ጋር ነው እንዲጀምር ክርስቶስ የጠየቃቸው። እርስ በርሳቸው እንዲዋደዱ ነው የጠየቃቸው። ክርስቶስ ፍቅር እዛ ጋር ስለሚጀምር ነው። ፍቅር በዛ ይጀምራልና ይላል። ዮሐንስ 13:34 ላይም እንደዚህ ይላል። 34-35 ድረስ እንደዚህ ይላል። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ሰዎች ሊያውቁበት የሚችሉት መንገድ እኛ እርስ በርሳችን ስንዋደድ ነው። እውነት ነው። ይሄን በጣም አይቻለሁ። እኔ አሁን እኛ ምኖርበት እኔ ከኤሌ ወጣ ብዬ ነው ያለሁትና ለቅሶ ሲሆን እንደዚህ ዓለማውያን ሰዎች ሰው ሲሞት ምን ስንል ምን ይላሉ? ዋው የኛም የክርስቲያን ለቅሶ ምናም ሲደርስም ሲያዩ በጣም አያቆም እንደውም ውስጣችን ያለውን ችግር አያቆም። ግን በቃ የሚያዩት ፍቅራችንን ነው። ዋው እኛ እኔ እኮ የሚስበኝ ይላሉ ፍቅራችሁ ነው የሚስበኝ። በቃ እኔ ከጴንጤዎች የምንወደው እርስ በርሳችሁ ያለ ፍቅር ነው። በጣም እሱ ነው እንትን የሚለኝ እያሉ አፋውጥቶ ይናገራሉ። ፕራዝ ምን ይላሉ? ስትገኙ ራሱ ሰው አህዝ ሌሎችም ሰዎች ለቅሶ ላይ የሚሆን ሰርግ ላይ መገኘታችሁ ራሱ አይደነው አንድ ነገር አለ አለች አንድ ሴት። የሆነ እንትን ይሰጠዋል በቃ ለቤቱ ውስጥ አለ የሆነ የሚያመጣው ነገር አለ አለች። እርስ በርስ ተቃቅፋችሁ ትሳሳሙ እንደምንሽ እኛ እኮ እንደዚህ አናረግም እና ያላችሁ እርስ በርስ በቃ ለአንዱ አንዱ ያለው ኬር ዋው አልኩኝ። እግዚአብሔር ያንተ እኮ ጥቂቱን ለካ ብዙ ማድረግ ትችላለህ። እኛ እኮ አናየውም እኛ እንዋደዳለን ብለን አናስም። ሁልጊዜ ችግሩ እንደውም በተሰበሰብን ቁጥር እባካችሁ እርስ በርስ እንዋደድ ነው ኢሹ እኮ እንደዚህ ነው። ግን ሰዎች ግን እንደዛ ነው የሚያዩት። ስለዚህ እርስ በርሳችሁ ተዋደዱ። እኔ እናንተን እንደወደድኳችሁ በቃ ዓለም እናንተ የኔ ደቀ መዛሙርት እንደሆናችሁ ያቀ ዘንድ የኔ መሆናችሁ የእግዚአብሔር ልጆች እነዚህ ክርስቶስ ናቸው እንድትባሉ ከፈለጋችሁ ልብሳችሁን ቀይሩ፣ ዩኒፎርም ልበሱ፣ ፀጉራችሁን አሳጥሩ፣ በቃ ሊፕስቲክ ምናምን አትቀቡ ወይም እንዲሁ ሁኑ፣ አነጋገራችሁን ቀይሩ። አይደለም የተባልነው እርስ በርሳችሁ ተዋደዱ። በቃ ታዲያ እውነት ነው እርስ በርስ መዋደድ ቀላል ነገር ነው? አይደለም። አይ ነው አይደለም። ከባድ ነው። ምክንያቱም ሰው የራሱ የሆነ አንደኛ የእውቀት ደረጃችን የተለያየ ነው። ራሱ ክርስትና እንኳን ስናስብ አንዱ ያለበትና ሌላው ያለበት አንድ አይደለም። ግን የደረስንበት በደረሰበት ሰው ሁሉ እንዲመላለስ ያስፈልጋል። በደረስንበት የተነገረን እኛ ስለሆንን እኛ ነን ይሄንን አፕላይ ማድረግ ያለብን። እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ይህን ሲሆን ዓለም የኔ ደቀ መዝሙርት እንደሆናችሁ ያቀልኛል ነው የሚለው ክርስቶስ። ስለዚህ ዓለም አወቀ ማለት የክርስቶስ መሆናችንን ለዓለም መፍትሄዎች ነን። በሚፈልጉን ጊዜ ኢሚዲየትሊ ያገኙናል። ማጋ እንደሚሄዱ ያውቃሉ። ፍቅር የጠማው የተራበ ሰው የት እንደሚሄድ ያውቃል። በዚህ ገመድ እንስባቸዋለን። የፍቅር ገመድ ከባድ ነው፣ ኃይለኛ ነው። ሰውን እንደዛው ነው። በጥላቻም ሰውን ማራቅ ይቻላል። በጣም ከባድ ነው ጥላቻ በዛው ልክ። ግን በፍቅር ብዙ ሰዎችን መማረክ እንችላለን። ለሚድኑ የህይወት ሽታ፣ ለሚጠፉ ኦፍኮርስ የሞት ሽታ ነን፣ ግን ለሚድኑት የህይወት ሽታ መሆን እንችላለን። ገላትያ 5:21 ላይ ገላትያ 5:22 ይላል። ከላይ ቁጥር 19 ላይ የስጋ ስራ ብሎ ነግሮን፣ ግን የመንፈስን ፍሬና ከስጋ ስራ ጋር እያወዳደረ ነው እዛም ይነግረን። የስጋ ስራ ነው የሚባለው። ስለዚህ መስራት ወደ ስራ ነው የሚያመጣው። ህግንም ላይክ እነዚህ ፍቅር አደርጋለሁ ብለን ወደ ስራ ከገባን ወይ የስጋ ስራ ነው የሚሆነው እና እሱን ማቆም አለብን። ወደ ፍሬ ነው መሄድ ያለብን። ፍሬ ተተክሎ አድጎ አዘ ፕሮሰስ ነው የሚያድገው። ሁልጊዜ ሂደት ያስፈልገዋል ፍሬ። ስለዚህ በአንዴ እንደው በቃ የጨረቃ ቤት አይደለንም። ዛሬ ተብሎ ነገ አሁን ፍቅር በፍቅር ተብለናል ብሎ ሄደ ሰው ሁሉ እስከሚደነግጥ ድረስ ሰው ሁሉ እያነቅን አንስምም። ግን በሂደት ውስጥ ነው የምንሄደው። ፍቅር መሆን ያለበት መተው የራሱን አይፈልግም። በተለይ አንደ ቆሮንቶስ 13 የሚነግረን እኮ ክርስቶስን ነው የሚነግረን። የኛ የሰው ፍቅር እኮ አይደለም የሚነግረን፣ የክርስቶስን ነው የሚነግረን። ስለዚህ ቀስ ብለን በሂደት መጀመሪያ ራሳችን ያን መቀበል ነን ብዬ መቀበል መቻል አለብኝ። የመንፈስ ፍሬ ይላል ገላትያ 5:22 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እነዚህን የሚከለክል ሕግ የለም ይላል። ልንገራችሁ፣ የስጋ ስራ ላይ በሙሉ ፍርድ ቤት እንትን ብሎ ፈርዶ ይከታችኋል ብትሰሩ። ዝሙት፣ እርኩሰ መዳራ፣ ጣዖት ማምለክ፣ ሟር፣ ጥል፣ ክርክር ነው የሚለው 19 ላይ። ታዲያ እነዚህ ሁሉ ሕግ በሙሉ ያለም ሕግም ይቃወማቸዋል። ግን እነዚህ መንፈስ ፍሬዎች ሰው ፍቅር አለው ተብሎ ታስሮ ያቀ ሰው ደስታ አለው ተብሎ ታስሮ ያቀ ሰው ሰላም አለው ተብሎ አይታሰርም ትግስት አለው ተብሎ አይታሰርም አያችሁ እነዚህን የሚከለክል እኮ ህግ የለም ምንም አይነት ኤክስኪውዝ እኮ የለም ይሄን ላለማድረግ ግን ይሄ ከውጭ የምናደርጓለን መንፈስ ቅዱስ በእኛ ውስጥ የሚያፈራው ነው በእኛ ውስጥ የሚኖር የጌታ መንፈስ ስራው ይሄ ነው ከኛ ጋር የሚኖረው ሊቀድሰን እነዚህን ፍሬዎች በእኛ ውስጥ ሊያፈራ ነው ክርስቶስ መጥቶ በመገለጡ አዲሱን አካል ስንለብስ ወደ ቅድስና ወደ ሙሉ ፍጹምነታችን ወደ ብቃታችን እስከምንሄድ ድረስ ብጽናና ብቃት የዛን ጊዜ በአዲሱ አካል የሚገኙ ነገሮች ናቸው አሁን ግን በሂደት ውስጥ ቀን በቀን እንደሱ ልክጻልጅ በቀን በቀን እንደሚያድግ አንድ ወር የነበረ ሁለት ወር ሶስት ወር ያለ ለውጥ እንደሚያመጣ እንደሱ በመለወጥ ሂደት ውስጥ ነው ያለነው ቀስ እንጂ ክርስትና ህይወት የ30 አመቱ ክርስቲያን ስቲል ዛው ጋር ሆነ ሲት ችግር አለ ችግር አለ በሂደት እያደግን እየተለወጠን እየተውን የኋላችን እየተውን ወደፊታችን እየተዘረጋ የህፃንነታችን ነገር እየተውን ህፃን ሳለው እንደ ህፃን እናገራለሁ አለ ሐዋርያ ጳውሎስ ግን ሳው ቀደሞ ኮስ ጎሎምስ ያን የህፃንነቴን ነገር ንቄ ደሞ እንደ አደገ ሰው እናገራለሁ ቢሆንም በድንግዝግዝ እንደምናይነን ፈጽመን ደሞ ፍጹምነን አንልም ግን አትሊስት ሂደት አለ ነው ማለት ሂደት አለ በሂደት ውስጥ ነው ያለ ነው ወደዛ ሂደት እየሄድን ክርስቶስን እንጠብቀው ሲመጣ ክርስቶስ ኦሬዲ ሄደን ልክ ሄኖክ አካሄዱን ከእግዚአብሔር ጋር አረገና ኦሬዲ እግዚአብሔር ሲደርስ በቃ ወደ በኋላ መጣል ቻለ ማለት ነው ገባ ማለት ነው እኛ በሂደት ውስጥ ነው ክርስቶስ ኢየሱስ ሲመጣ ሲገለጥ ድረስ ወደ ሂደታችን ወደዛ ወደ ፍጹምናችን ክርስቶስን ወደ መምሰል ወደ ቁመቱ ልክ እሱን ወደ መምሰል የሃይማኖታችን ጀማሪና ፍጻሜውን ክርስቶስን እያየን ወደፊት መሮጥ ያስፈልጋል ማለት ነው ስለዚህ ይሄን ልንሆን የምንችለው ለዚህ ነገር ዕውቅና ስንሰጥ ነው ይሄን ነገራችን ሁልጊዜ ቼክ ማድረግ ስንችል ነው እስ ኦኬ ስናጠፋም ቢሆን ኦ አጠፋሁኝ ማለት መቻል አለብን ስለዚህ እነዚህ ሁሉ ይላል በቆላሲያስ 3:14 ላይ ቆላሲያስ 3:14 በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ሁሌ ልበሱት ይላል ስለዚህ የፍጻሜ ማሰሪያ የሆነው ፍቅር ነው እስካሁን ድረስ እንግዲህ ተነጋገርንበት በሙሉ እኛ የምንለብሰው ወይም የምንካፈለው ባህሪ ነው የእግዚአብሔር ባህሪ ሆኖ ግን እኛም እንድንለብሰው ለኛም የተሰጠንን ባህሪ ነው እስካሁን የተነጋገርነው የመጨረሻ ማነበው ጥቅስ ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 9 ድረስ ያለውን አነብና ጨርሳለሁ ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 9 ጌታ ቅርብ ነው በነገር ሁሉ በጸሎትና በመልጃ ከመስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች ነገር አትጨነቁ አምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል በቀረውስ ወንድሞች ሆይ እነተኛ የሆነውን ነገር ሁሉ ጭምትነት ያለበትን ነገር ሁሉ ጽድቅ የሆነውን ነገር ሁሉ ንጹህ የሆነውን ነገር ሁሉ ፍቅር ያለበትን ነገር ሁሉ መልካም ወሬ ያለበትን ነገር ሁሉ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ እህ ንገርም ነው ሐዋርያው ጳውሎስ እንዴት አድርጎ እነዚህን ስካሁን የተናገርኳቸውን ነገሮች በቀረው ሰላት ጨነቁ መጨነቅ አያስፈልጋችሁ ነገር ግን እነዚህን ነገሮች አስቡ እነዚህ ነገሮች የሌሉት ሰው ከንቱ ነው እነዚህ ነገሮች ያሉት ግን ፍሬቢስ እንዳይሆን ያደርጋዋል ይላል ስለዚህ ፍሬቢስ እንዳትሆኑ ያደርጋችኋል ይላል ሌላ ቦታ ላይ ስለዚህ ከኔ ተማራችሁትና የተቀበላችሁት የሰማችሁትም ያያችሁትም እነዚህን አድርጉ የሰላም አምላክ ከናንተ ጋር ይሆናል የሰላም አምላክ ከናንተ ጋር ይሆናል እነዚህ ነገሮች ሁሉ ጊዜ ያለማቋረጥ አስቧቸው በውስጣችሁ ቦታ ስጧቸው ማለት ነው በቃ እንደ ትንሽ ነገር አትቆጠሩት ቀላል አርጋችሁ ሌላ ነገሮች ላይ አይደለም እነዚህ ነገሮች ላይ አስቡ በየጊዜው እነዚህ ነገሮች አስቧቸው እነዚህ ባህሪዎች በውስጤ አሉ ወይ ያላችሁ አስቧቸው ነው የሚላችሁ እነዚህ እግዚአብሔር ስም ብሩክ ይሁን ባህሪዎቹ የተሰጡናቸው በነጻነት የተሰጡን በክርስቶስ ኢየሱስ የማዳን ሥራ ተሰጥተውናል በእኛ በሚኖረው በመንፈስ ቅዱስ ፍሬ ሆኖ በእኛ ውስጥ የመገለጥ አቅም አላቸው ኃይል አለ ለዚህ ነው መንፈስ ቅዱስ የተሰጠን በእኛ ውስጥ ኃይል አለ ይሄ መንፈስ በእኛ ውስጥ የሚኖረው ታላቅ ኃይል አለ ለዚህ ነው ሐዋርያት መንፈስ ቅዱስን ከተሞሉ በኋላ ታላቅ ሥራ የሰሩት ምክንያቱም በእነሱ በሚኖረው በመንፈስ ቅዱስ አማካኝነት ነው ለዚህ ዛሬም ቤተክርስቲያንን እግዚአብሔር ብቻውን አልተዋትም የእግዚአብሔር መንፈስ ከኛ ጋር ይኖራል የእግዚአብሔር ልጆች ነን ስለዚህ እግዚአብሔር ልጆች ይሆነን ሁሉ የእግዚአብሔር ይሆነን ርስት ወራሾች ነን። የምንወርሰው ርስት መጀመሪያ ባህሬ ነው። ይሄንን ባህሬ እንወርሳለን። ይሄ ባህሬ ይዘነው በምንገባበት ርስታችን አብረነው በኋላ የምንኖርበት ባህሬ ነው። ይሄ ባህሬ ጊዜያዊ አይደለም። ስጋ አይደለም፣ አይበሰብስም። መንፈስ ነው። መንፈስ ህይወትና ህይወት ነው፣ እውነት ነው። ስለዚህ አብሮን የሚገባ ነው። አብሮን በአዲሱ ማንነታችን ውስጥ ይዘነው የምንገባው ባህሬ ነው። እነዚህ ባህሬዎችና በዚህ ባህሪያችን ክርስቶስ ኢየሱስ ሲገለጥ ክርስቶስ ኢየሱስ ለዓለም ድንቅ አድርገን የማሳየት አቅም እናገኛለን። በእኛ ክርስቶስ ተስሎ መታየት ይችላል። ስለዚህ አፋችን ሳይሆን ህይወታችንም እሱን መሽተት ይጀምራል። ስለዚህ ቃል በቃል ሰዎች አትራክት መደረግ ይችላሉ፣ መማረክ ይችላሉ ማለት ነው። ስለዚህ ስላሴ ትምህርት እስካሁን እግዚአብሔር ስለረዳን እግዚአብሔርን አመሰግናለሁ። በእውነት በጣም እኔ ራሴ ኢንጆይ ነው ያደረኩት። እኔ ራሴ ብዙ ነው እግዚአብሔር ያስተማረኝ፣ ጨመረልኝ እንጂ አልቀነሰብኝም። አምናለሁ ለእናንተ መልካም እንደሆነላችሁ ወዳጆቼ። ስለዚህ በሚቀጥለው ሳምንት ደግሞ እንደዚሁ ርዕሳችን ይዘን ሌላ ርዕስ ላይ እስከምንገናኝ ድረስ እግዚአብሔር በያላችሁበት ሰላም ይላችሁ፣ መልካም ትሁኑ። የተማራችሁትን በህይወታችሁ የሚበዛበት የሚገለጥበት ይሁንላችሁ። እግዚአብሔር ስም ብሩክ ይሁን። You're all.